Voice of America.
ከኢትዮጵያ አየር መንገድ የቀድሞ የረዥም ዓመታት አብራሪ ጋር የተደረገው
ቢሾፍቱ ላይ በደረሰው የአውሮፕላን አደጋ እጅግ ያዘኑ መሆናቸውን ከገለጹ ኢትዮጵያውያንና የአየር መንገዱ ቤተሰቦች መካከል ካፒቴን አንተሁን ሞገስን በአደጋው ማግስት አነጋግረናቸው ነበር። ካፒቴን አንተሁን ልጆችንና ጓደኞችን አጣሁ እያሉ ነበር የመረረ ሀዘን ውስጥ መሆናቸውን የተናገሩት። ሰለሞን አባተ ከካፒቴን አንተሁን ጋር የኢትዮጵያ አየር መንገድንና በረራን በአጠቃላይ የሚመለከቱ ሌሎች ጉዳዮችን አንስቶ በስፋት ተወያይተዋል።
ካፕቴን አንተሁን በኢትዮጵያ አየር መንገድ ውስጥ ለምን ያህል ጊዜ አገልግለዋል? በምን ደረጃዎች አገልግለዋል?
እኔ በብዙ አመት አገልግያለሁ። በ39 አመት ነው ያገለገሉት። በ1980 አመት ምረት ነው አየር መንገድ ጀመረው።
በአውሮፓ አቆጣጠር
እና በ2017 ዳር አካባቢ ጨርሼ ወጥቻለሁ። የዛሬ አመት አካባቢ ማለት ነው።
በጡረታ ነው የወጣሁት።
ምን
ሰርተዋል? ኢትዮጵያ አየር መንገድ ውስጥ ምን ኃላፊነቶች ነበሩት?
አየር መንገድ ከታች እስከ ላይ ነበርኩ። ለዚህ ሁሉ አመት የደምል ዲስትሪ ነበር የዶሜስቲክ የምንበርበት አውሮፕላን እና እዛ ነበር የሀገር ውስጥ በረራው የሚጨረረው። ከዛ ጀምሮ እስካሁን እስከ ሌተስት አውሮፕላኖች ድረስ በር ያለ በጣም ብዙ ናቸው እና እግዚአብሔር ይመስገን። አሁን ግን ወጥቼ የሚሰማው በስማ በጣም ዘገነኔ ነው ምነግር። በጣም አዝኛለሁ። በጣም
አንዳንዶቹን እስቲ ይጥቀሱልኝ። እርስዎ ካበረሯቸው አይሮፕላኖች ከግዝፈታቸውም አኳያ ከውስብስብነታቸውም አኳያ
ዲቪትሪ አልኩ። ከዛ ቀጥሎ 727 የሚባሉ ነበሩ። 767 የተኳቸው ከዛ በፊት 400 የነበራቸው እና ኢትዮጵያን ኤርላይንስ 727 የመንገደኛ 707ን ካርጎ አድርጎ ይጠቀም ነበረ። እነሱን ፍላይት ኢንጂነር ሆኛለሁ፣ እነሱ ላይ ኮፓይለት ሆኛለሁ። ከዛ በኋላ ደግሞ ዳሽቲክስ የምትባል ትንሽ አውሮፕላን ለሷ ካፕቴን ሆኜ ነበር። እንደገና ደግሞ ATR-42 የምትባል የኤሮፕላን ሜድ ኤርክራፍት አውሮፕላን ነበረች። ATR-42ን ታውቃታለህ?
በሀገር ውስጥ በረራ ላይ የነበረች
42 ATR-42 የተባለችው 42 ስለምትይ ነው። ግን እስከ 52 ሚዝም ነበሩ። ከዛ ደግሞ ATR-72 የሚባሉ ደግሞ ነበሩ። እኛ አላመጣናቸውም። 72 እና ከዛ በላይ የሚይዙ ማለት ነው። ብዙ ጊዜ ግሪኮች ይበሯቸዋል። እነሱም
እነዚህ የፈረንሳይ ቼኮች
እና የፈረንሳይ ናቸው። ከዛ ቀጥሎ 737-200 የሚባል ነበር። 737 በጣም ኦልድ ታይፕ ነው። 737 አሁን አድቫንስድ እየሆነ 800-900 እያለ እንዲሁም 800 ማክስ ምናምን እያለ መጥቶ አሁን ኦልሞስት 757 እና 767 የሚተካ አይነት አውሮፕላን ሆኖ ነው። እንግዲህ ይሄኛው በጣም አድቫንስድ የሆነው 737 ነው። ያው ክራሽ ያደረገ እና እኔ ከዛ ከ737-200 እንደገና ወደ 767-757 ካፕቴን እነሱን አድርጌ ግዳጅን ተወጥቼ ጨርሻለሁ ነው የምነግር።
አሁን ምን እየሰሩ ነው?
አሁን ጡረታን እያጣጣምኩ ነው።
በጣም ጥሩ ነው። እንግዲህ ካፕቴን አንተሁን የኢትዮጵያ አየር መንገድን ሁሉንም ወጣ ገባውን ሊያውቁ ይችላሉ ከሚባሉ ሰዎች አንዱ እርስዎ ነዎት። በሁሉም ዘርፍና ይበሩ በነበረበት ጊዜ ከጥገና ጋር በተያያዘ ከአይሮፕላኖቹ እየዘመኑ መሄድ ጋር በተያያዘ የሚያድርቦት ስጋት አልነበረም?
አየር መንገዱ በአጭር ጊዜ ውስጥ ትልቅ እድገት ለማሳየት የሞከረበት ጊዜ ነበርኩ። መጨረሻው አካባቢ በተለይ ሊወጣ ትንሽ ጊዜ ሲቀረው፣ ለምሳሌ 10 ዓመት 15 ዓመት ምናምን እያለ ሲሄድ በጣም ፍጥነቱ የእድገት ፍጥነቱ ከነበረኝ በተለይ እድሜ ትንሽ በዛ ያለ ስለሆነ ሊያስፈራኝ ይችላል። ምክንያቱም ሁልጊዜ ጉሮሮ የሚውጠውን እጅ መጥነዋል ይባላል እና ከምትችለው በላይ አድጋለሁ ስትል ዊንቲዩ ሊበዛ ይችላል ኦፍኮርስ። እና ለእኔ እንደ ወጣቶች ያንን እድገት እና ላክሰፕት ማላረግበት ይያለ ኦፍ ኮርስ ግን ወጣቶች ደግሞ አክሴፕት አድርገው ይደርሳል። እድገቱ በጣም ከባድ ነው ያየር መንገዱ።
ይሄ የሚሉት ከራሱ አቅም አኳያ ነው ይያሉ ያሉት ወይስ አየር መንገዱ ከአቅሙ በላይ እየሮጠ ነው ያደገ የተንሰራፋ ነው ይያሉኝ ያሉት?
አይ ያው ስለኔ አልነበረም የምናወራው ስለ አየር መንገዱ አይደል
እኮ ግን ስለማደግ ፈልጌ ነው።
እና ምንድነው በጣም ፍጥነቱ ከባድ ነበር የድገቱ ፍጥነት እና ፍሊቱ እየበዛ ሄደ ሰው እየበዛ ሄደ። ከጥቂት ጊዜ በፊት እኮ ለኢትዮጵያ አየር መንገድ አጠቃላይ ሰራተኛው ብዛቱ 5000 ብቻ ነበር። አሁን ወደ 16 17000 ሳይደርስ አይቀርም። ሜቢ መዛ በላይ ሊሆን ይችላል። ይሄ ቀላል አይመስልም። በጣም ከባድ ድገት ነው። እኛ 5-6 አውሮፕላን ነበር የምናውቀው። አሁን 100 ወይም ከዛ በላይ ሊሆን ይችላል። እና ያ ድገት ደስ ይላል። በጣም ነው ደስ የሚለው። ግን ለእንደኛ አይነት ፖሊሽ ትንሽ ከባድ ነበረ። እና አሁን ያ ድገት ደግሞ ያመጣው ስህተት ብዙም ያለ አይመስለኝም። ያው ቴክኖሎጂ አደግ ካላደግ ፌል ካላደግ ቴክኖሎጂ ያው ፌል ያደርጋል። እና አሁን የሚመስለኝ እኔ የእድገቱ ምክንያት አይመስለኝም ይሄ የአውሮፕላኑ አደጋውም ሆነ ምን። ግን እድገቱ ከነበርኩበት ስታየው አስፈሪ ነበር።
ለመሆኑ ካፕቴን አንተ ሆነኝ የኢትዮጵያ አየር መንገድ ካለው ገበያ አኳያ የአይሮፕላኖቹ ጥገና እንዴት ነው የሚካሄዱት? በስርዓት ይከናወናል ወይ? አይሮፕላኖቹ መጠገን ባለባቸው ጊዜ ወይም መፈተሽ ባለባቸው ጊዜ በአግባቡ ተፈትሽ ነው ወይ ወደ ስምሪት የሚወጡት? የሚያውቁስ ነገር አለ? ስለዚህ
እኔ ይመስለኛል ምክንያቱም አልተፈተሽ እኮ 11 ቼክ አለ የትኛውም ስቴሽን። ለምሳሌ አርላንዳ ስቴሽን ይዘው የሄድከው አውሮፕላን ዶክመንቱ ያልተስተካከለ ከሆነ ካፕቴኑ ተጠያቂ ነው የሚሆነው። እና ኤ ቼክ፣ ቢ ቼክ፣ ሲ ቼክ ምናምን የሚሏቸው ነገሮች አሉ። በዚህ ላይ ደግሞ ኦልዌይስ አንድ አውሮፕላን ዲስፓች ሲደረግ ወይም ከአንድ በረራ መጥቶ ወደ ሌላ በረራ ሲሄድ ሪማርክ ይዞ ከመጣ እዛው ላይ የሚሰሩ ዲስፓቸርስ አሉ። የዲስፓች
የስምሪት ሰራተኞች ማለት ናቸው
ማለት ነው። እነሱ ያንን ሰርተው ክሊር አድርገው ነው ካፕቴኑ ሲፈረምለት እዛ የተጻፈው ተሰርቷል ተብሎ ክሊር ሲደረግለት ይዞት የሚበረው። ያን ሲያደርግ ዝም ብሎ ሊበር አይችልም ካፕቴኑ።
አንዳንድ
መልክ ነው የምንበር የነበረ።
አንዳንድ የምሰማቸው ነገሮች ስላሉ ነው ይህን ጥያቄ ያነሳሁት። ብዙ አይሮፕላኖች የኢትዮጵያ አየር መንገድ ያለ ጥገና ለረጅም ጊዜ አየር ላይ እንዲቆዩ ይደረጋል። ጊዜም የላቸውም ለነገሩ። ያርፋሉ፣ ይነሳሉ፣ ይበራሉ፣ ያርፋሉ፣ ይነሳሉ፣ ይበራሉ የሚል አንዳንድ አካባቢዎች እንደዚህ የምሰማው ነበር። እና ይሄ ምናልባት እርስዎ በቅርብ ያውቁት ይሆናል ከሚል ነው ያነሳሁት ካፕቴን። ምን ያህል እውነት ነው እንዲህ አይነቱ ነገር በሚል ነው።
እኔ እንደሱ የሚያስሄድ አይመስለኝም። ለምን መሰለህ? አሁን እኔ አንድ ሩት ይዤ ሊሄድ ሲሄድ እዛ አውሮፕላን ላይ ቼክ ማድረገው ነገር አለ። ያ መሰራቱን ተሰርቷል የሚል ወረቀት ማየው ነገር አለ። ያ ወረቀት ዝም ብሎ በፌክ ተሰርቷል ካላልከኝ በስተቀር ቼክ የወሰደበትን እኔ ራሴ ቼክ ማድረግ አለብኝ ይዤው ለመብረር አዘ ካፕቴን ማለት ነው። ዝም ብሎ አይ ቼክ ነው የተሰራ ብለህ ካልነገርከኝ በስተቀር ያንን ቼክ አድርጌ ላይሰንሱን፣ ኤክስፓይሬሽን ዴቱን ኦፍ ብዙ ነገሮች አሉ እነሱን ሁሉ ቼክ አድርጌ ነው መብረር ያለብኝ። እና የሚያስሄድ አይመስለኝም እንደዛ።
ለመሆኑ አይሮፕላን በምን በምን ምክንያቶች ሊወድቅ ይችላል?
ይወድቅ?
አዎ
በብዙ ምክንያቶች ሊወድቅ ይችላል።
ለምሳሌ እንደው ቢጠቃቅሱ ዋና ዋና የሚባሉትን።
ለምሳሌ ቦምብ ቢጠመድበትና ቢፈነዳ ሊወድቅ ይችላል። አንድ ነው የሆነ ፌል ቢያደርግ፣ ኮንትሮሉ ፌል ቢያደርግ
መቆጣጠሪያው ማለት ነው፣
ወይ ዊንጉ ቢገነጠል። ለምሳሌ ክንፉ ቢገነጠል ሊወድቃቸው እንዴት ምለ ማትር ይልቅ አሉት።
ለምን እንደዚህ ይሆናል? መቆጣጠሪያው ሊበላሽ ይችላል፣ ክንፉ ሊገነጠል ይችላል። እንዲህ እንዲህ አይነት ነገሮች ነግረውኛልና ለምን ይፈጠራሉ እነዚህ ነገሮች? መጀመሪያው መሬት ላይ ያለ እነዚህ ክትትል የሚደረግ ከሆነ የዲስፓች ሰራተኞች ወይም የስምሪት ሰራተኞች እና ቴክኒሽያኖች የሚያዩት ከሆነ አብራሪዎቹ ይህንን ተከታትለው ተቆጣጥረው ከሆነ የሚረከቡትና ወደ አየር ላይ የሚወጡት ለምን ይፈጠራሉ እንደዚህ አይነት ችግሮች?
የኢኩመንት ሴለር አንዳንዴ ፕሪዲክት ልታደርገው ትችላለህ እንዴ? አይመስለኝም። ለምሳሌ ይኸውልህ ሞተሩ ሊጠፋ ይችላል ሰማይ ላይ ተብሎ ሊጠፋ ምንድን ነው ማድረግ ያለብን ብለን ትሬኒንግ እንወስዳለን።
እሺ።
አንዱ ብቻ ሳይሆን ሁለቱ ቢጠፋስ ብለን ደግሞ ለዛም ትሬኒንግ እንወስዳለን። ኢመርጀንሲ እንትን ቢችን የሚባል ትሬኒንግ እንወስዳለን።
እሺ። ያደጋ ጊዜ
ሁሉ ነገር ኤኒታይም ፌል ሊያደርግ ይችላል። ኤኒታይም ፌለር ለምን ያደርጋል ማለት እንዴት ይቻላል? አይቻልም።
የቴክኒክ ጉዳይ ስለሆነ
ያንን ሴሎሪቲ በተማኸው መሰረት ታክል አድርገኸው ህይወትን ሴም ታደርገዋለህ።
የኔ ጥያቄ
እኔ ይህን ሁሉ ስበር እኮ ሞተር ጠፍቶብኝ ሊሆን ይችላል።
እርስዎ እንደዚህ አይነት የአደጋ ሁኔታ አጋጥሞት ያውቃሉ ወይ? በረራ ላይ እያሉ በአርባ ዓመት ታሪኮ ውስጥ
ይሁን አደጋ አንለውም። ይህን አሁን ለምሳሌ ሞተር ጠፍቶ በሲንግል ኢንጂን አርፌ አውቃለሁ። ይሄ አደጋ አይባልም፣ ኢንሲደንት ነው። የሆነ ኢንሲደንት
አጋጣሚ፣
ያ ሞተር ጠፋ። ያ አጋጣሚ አንድ ሞተር ሲጠፋብህ ምን ምን ማድረግ እንዳለብህ ተምረሃል በሲሚሌተር። በዛ ያችን ሰርተህ ሂደህ ቁጭ ትላለህ በሲንግል ኢንጂን።
እሺ።
ሃይድሮሊክ ሉዝ ብታረግ፣ ሃይድሮሊክ ቢፈስብህ፣ ሃይድሮሊክ ሉዝ ሲያደርግ ምን ማድረግ እንዳለብህ ተምረሃል። በዛች መሰረት ላጭላጭ ታደርግ እና ሂደህ ታርፋለህ። እንደዚህ እንደዚህ አይነት ነገሮች ይኖራሉ። ስለዚህ ይሄኛው ሶ ሾርት፣ አሁን ለምሳሌ የአሁኑን አደጋ ብንወስደው በጣም አጭር ጊዜ ነው፣ 6 ደቂቃ ብቻ። ዋት ሀፕን በጣም እንግዲህ ወደፊት ኢንቨስቲጌሽን የሚነግረን የሚሰማልን እንጂ በአለኝ ኤክስፒሪንስ ይሄ ነው የሚልህ ነገር አይደለም። በጣም ከባድ ነገር ነው።
ሊጠረጥሩ የሚችሏቸው ነገሮች አሉ እርስዎ ከልምዶ እንደ ባለሙያ? ይሄ ሆኖ ሊሆን ይችላል፣ ይሄ ሆኖ ሊሆን ይችላል የሚሏቸው?
ቴክኖሎጂውን አላውቀውም እና አሁን ካፕቴኑ አውሮፕላኑን ኮንትሮል ማድረግ አቅቶታል ብዬ አስባለሁ። ለምንድን ነው ኮንትሮል ማድረግ ያቃተው? ቦምብ ፈንድቶበት ነው ወይስ ኮምፒውተሩ ታካርጎበት ነው ወይስ ምንድን ነው? ማወቅ አንችልም። ያው በጣም ከብዶኛል።
በአብራሪ ስህተት ምክንያት፣ በአብራሪ ችግር ምክንያት አውሮፕላን ሊወድቅ ይችላል።
በአብራሪዎች ስህተት?
አዎ፣
በአብራሪዎች ስህተት። ለመሞት ፈልጎ ነው የሚሳሳተው? እንደዛ ያኔ ምን አይነት ስህተት?
እሱ ነው ጥያቄ። አብራሪ የሚፈጥረው ችግር ለአይሮፕላን መውደቅ ምክንያት ሊሆን የሚችል ችግር ሊኖር ይችላል ብለው ያስባሉ እርስዎ እንደ ባለሙያ? ይህንን ቢያደርግ ሊወድቅ ይችላል አይሮፕላኑ፣ ወይም እንዲህ አይነት ስህተት ከተሳሳተ ሊሉ ይችላሉ።
በህይወታችን ብዙ አይነት አደጋ ሰምተናል፣ ባናይም ሰምተናል። ለምሳሌ አልፕስ ተራራ ላይ ቀጥታ ወደ ተራራው በሮ ሄዶ ተራራ ፓይለት ነበረ ትዝልህ እንዲሆን አደለም። አሁን ይሄ አውቆ በቃ ክራሽ ማድረግ ፈልጎ ሄዶ ክራሽ ነው ያደረገው አደለም እንዴ?
አሁን እንደዚህ አይነቶችማ የ9/11 የዚህ የመስከረም የኒውዮርክ ጥቃቶችም አሉ። እንዲህ አይነቶች አጥፍቶ ጠፊ አይነት ነገሮች አሉ። እሱ ሆን ተብሎ ነው፣ ስህተት አይደለም፣ ወይም የብቃት ችግር አይደለም፣ ሆን ተብሎ የተደረገ ነገር ነው እሱ። እኔ ግን ጥያቄ ምንድን ነው፣ ለአይሮፕላን መከስከስ መውደቅ ምክንያት ሊሆን የሚችል ስህተት አብራሪ ሊሰራ ይችላል ወይ? አየር ላይ ሆኖ
በምንም አይነት ሊሰራ ይችላል?
እሺ ለመሆኑ ካፕቴን አንተሁነኝ፣ የኢትዮጵያን አየር መንገድ እርስዎ እስከሚያውቁት ድረስ የአይሮፕላን ግዢዎች ሲፈጸሙ ምን አይነት ሂደት ነው የሚያልፈው? ምን አይነት አሰራር ነው ያለው?
ስለ ግዢው ብዙ አላውቅም። ይገርምሃል፣ ይሄ ኦፊስ ጉዳይ ነው።
እሺ።
እኔ እንዴት እንደሚገዟቸው አላውቅም፣ በምን አይነት መልክ። እኔ እዛ እየሰራሁ ብዙ አይነት አውሮፕላኖች ተገዝተዋል፣ ግን ዶሜስቲክ ትዝ ይለኛል ድሮ ወዲያው የዛሬ 27-28 ዓመት ምናምን ዶሜስቲክ ስለ እያንዳንዱ ካምፓኒ ራሱን ዲስፕሌይ ያደርጋል እየመጣ ከዛ በኋላ ፓይለቶች እኛ በረን ለኢትዮጵያ ሜዳ እና ለኢትዮጵያ አየር ለምና የሚስማሙ ሰጀስት እናደርጋለን። ከዛ በኋላ ባላቸው ስታንደርድ እና የገንዘብ መጠን ይገዛሉ። የእንግሊዞች አርጌ 86 ነው ምናምን የሚባል አውሮፕላን ራሱ ዲስፕሌይ አድርጎ ነበር ለዶሜስቲክ። የኛ ሁቺ ስፒዱ ሀይ ነው፣ የእኛ ሜዳ የለንም። የዛ አይነት እሱን ኮመንድ አላደርግ ነው። መጨረሻ ላይ ፎከር ደግሞ የተገዛበት ጊዜ ትዝ ይልህ እንደሆነ እንዲህ አይነት ነገር አለ። ይጠይቃሉ፣ ፓይለቶችም ሰጀስት እንዲያደርጉ ይደረጋሉ። ግን ዶሜስቲክ ትዝ ይለኛል ስጠየቅና ሩቲን ስበር ምናምን።
ስለዚህ የእናንተ ሀሳብ ግምት ውስጥ ይገባል ማለት ነው። እነዚህ አይሮፕላኖች ሲገዙ ትጠየቃላችሁ፣ አስተያየቶቻችሁ እንድትሰጡ?
እኔ ትዝሚለኝ አንዳንዱ የዶሜስቲክ የሆነ ጊዜ ይጠየቃል። እኛ ሰጀስት ያደረግነውን ገዙ አልገዙ? እሱም ደግሞ የጻፍነውን ያየ ሰጀስት ያደረግነውን ማንበብ ይኖርብናል። እና አንዳንዴ የምጠረጥራቸው ነገሮች ሊኖሩ ይችላሉ። ስኮልት ግን በዛ መልክ ነው መሆን ያለበት።
ምንድን ናቸው እነዛ የሚጠረጠሩ የሚሉት ካፕተን?
አይ
እርሶ ልምድ እንዳለውም ሰው ጡረታም ላይ እንዳለ ሰው ከሀገርም ኃላፊነት አቋያ ኃላፊነት ያለበት ይመስለኛል። ለህዝብ ማሳወቅ የሚያውቁት ነገር ካለ የህዝብን ትኩረት ይሻል፣ የመንግስትን ትኩረት ይሻል፣ የድርጅቶችን ትኩረት ይሻል ብለው የሚያምኑት ነገር ካለ በዚህ ደረጃ አሁን ባሉበት ደረጃ ኃላፊነት ያለበት ይመስለኛል። ለዚህ ነው እየጠየቅኩት ያለሁት። ከልምዶ አቋያ እርሶ የሚያውቁትንም ሆነ የሚጠረጥሩትን ነገር ያካፍሉናል ብዬ ነው ማምነውና ከዛ በኋላ ደግሞ እነዛን ነገሮች ተከታትሎ ሌሎች ማጣሪያዎችን ማድረግ የኛ ኃላፊነት ነው የሚሆነው። ስለዚህ እርሶ በኢትዮጵያ አየር መንገድ ውስጥ እንዲህ አይነት ነገሮች ትኩረት ያስፈልጋቸዋል፣ ችግር ሊሆኑ ይችላሉ፣ የሚጠረጠሩ ናቸው የሚሏቸው ነገሮች ካሉ ቢያካፍሉን አንድ ትልቅ ውለታ እየሰሩ ነው ማለት ነው።
አሁን እንዳልሁ አንድማ ካፕቴን ነገር ያለ የዶሜስቲክ በምወር ጊዜ ትዝለኛል። ድሮ ያኔ ሰጀሽን አስገብተናል፣ ጥሩትን አይተናል። የተለያዩ አውሮፕላኖች አስቸጋሪ ሜዳዎች ጋር ሁሉ እየወሰድን የተለያዩ አውሮፕላኖችን ይሄኛው ይሆናል ይሄኛው አይሆንም ያልንባቸው ሁኔታዎች ነበሩ። የዛ ጊዜ
ግዢ ከመፈጸሙ በፊት ነው እናንተ አምራቾቹ ጋር ሄዳችሁ የምትሰለጥኑት የምታዩት የምታበሩት እነዚህ ጀቶች?
አዎ። አሁን ሌላ ተለቅ ያሉ አውሮፕላኖች ሲገዙ ግን ለምሳሌ አሁን 787 ሲገዛ አንደኛ ፓይለት ትሬዲሽን ለመጠየቅ አዲስ ስለሆነ ፓይለቱ ምን እንደሆነ ሊያውቀው አይችልም። ግን ካምፓኒው ቦይንግ ካምፓኒ መጥቶ ስለዚህ አውሮፕላን ለፓይለቶችን ለኢንጂነሮችን ተደጋጋሚ የሆነ ኤክስፕላኔሽን ያደርጋል። ፊውል ኮንቴንሽኑን፣ ፓወሩን፣ ያለውን ሴፍቲ ማርጂኑን ምንም ሁሉ ያስረዳል። ለዛ ሁሉ ይካፈላል እና አስተያየት ይጠየቃል። እዛ በኋላ ላስት ኦቶሪቲ ያው አድሚኒስትራተርስ ናቸው ይወስኑና ይገዛሉ። እዛ መልክ ነው
እና ምን ያህል ይደመጣል የእናንተ ሀሳብ የእናንተ አስተያየት?
እኔ እንግዲህ ምን ያህል የሚለውን ማወቅ አልችልም። እኔ አይደም ፓይለት ግን መጠየቅ እንዳለበት እና ያ ዲስፕሌይን ሁሉ እንደሚያ ያውቃለሁ።
ይሄ ቦይንግ 737 MAX 8 ሲገዛ እርስዎ የሚያውቁት ነገር አለ? ምናልባት ሰራተኞች፣ ፓይለቶች፣ ሌሎችም ቴክኒሽያኖች ሊሆኑ ይችላሉ አስተያየቶቻቸው ተሰብስቦ ነበረ? አንዳንድ ጊዜ በዚህ አይሮፕላን ግዢ ላይ ተቃውሞ ነበር የሚልም ነገር እሰማለሁኝ።
ይገርማል። የመጣው ኖቬምበር ውስጥ ነው። አሁን እኔ መጨረሻ ፍላይቴ ኖቬምበር 30 2017 ነበረ።
ከአመት በፊት ማለት ነው
2017? አዎ። እኔ በለቀቁ በአመቱ ነው የመጣው የአውሮፕላን እና አይዲያውም የለኝ።
አዎ። ግን ምንድን ነው መቼስ ሁላችንም የምንሰራባቸው መስሪያ ቤቶች እንኳን 40 አመት የቆዩበት መስሪያ ቤት ለተወሰነ ጊዜ ለተወሰኑ አመታት የሰሩበት መስሪያ ቤት ቢሆን እንደዚህ አይበጠስም። ግንኙነት እውቀት ይኖራል፣ መተሳሰር ነው። አብዛኛውን ህይወቶን ያሳለፉበት ቦታ ነውና ቤቶ ነው ያ ቤትና በዛ መስሪያ ቤት ውስጥ የሚካሄዱ ነገሮችን ሁሉ ያውቃሉ። እርሶ በተለይ በጣም ከፍ ካሉ የመስሪያ ቤቱ ባለሙያዎችም ጋር ኃላፊዎችም ጋር የቅርብ ግንኙነት እንደነበረዎት እንዳለው ታውቃለሁኝ። እና በዚህ ሂደት ውስጥ ምንም የሰሙት ምንም የሚያውቁት ነገር የለም ከዚህ ጀት ግዢ ጋር ያለውን ሁኔታ?
አባቶችን የለም አላውቅም። በእውነት ይህኛን አላውቅም።
እሺ ካፕቴን አንተሁነኝ ሞገስ፣ ለሰጡኝ ጊዜ ለማብራሪያው በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ።
ደህና ሁንልኝ ሰለሞን። እግዚአብሔር ይስጥልኝ። እኔም ስለሰጠን አመሰግናለሁ። ደህና ሁንልኝ።